ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል ካሜራ ድምጽ ዋሽንግተን ዲሲ ህዳር 4 2015 ዓ.ም የጋቢና ቪኦኤ መሰናዶ ካውንስ አጀምሮ ወደ እናንተ ይደርሳል ደንገረመው መርሃ ግብሩን እየመራው ኤልያስ አስማረ በቅንብሩ ከምሽቱ ዋና አዘጋጅ ጽዮን ግርማ ጋር አብረናችሁ የምንዘልቅ ይሆናል እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን ዛሬም ሁሌ እሁድ ምሽት እንደምናደርገው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያላቸውን መራጠን ይዘንላችኋል። የመጀመሪያው ዘገባችን ቴክኖሎጂ ነው። ነርድ ወይም ደግሞ ኒው ኤራ የምርምርና ቴክኖሎጂ ልማት በመህንድስና የተመረቁ ወጣቶች የፈጠራ ስራዎቻቸውን የሚያዳብሩበት የምርምር ማዕከል ከፍቶ መስራት ከጀመረ ከ3 ዓመታት በላይ ሆኖታል። ይህ ተቋም መህንድስና ስራ ያስገኝም የሚል አስተሳሰብ እንዲቀረፍና መሰረታዊ የሆኑ የሀገሪቱ ችግሮችም አርቲፊሻል ኢንተለጀንስ፣ ሮቦቲክስ ኤሌክትሪካል መህንድስናና እንዲሁም ደግሞ ሌሎች የመህንድስና ዘርፎችን በመጠቀም ሊቀረፉ እንደሚችል ያስተሳሰብ ለውጥ ለማምጣትም ይሰራል። የተቋሙን አጋር መስራች አነጋግሬው ነበር። አስቀድሞ ራሱን ከሚያስተዋውቅበት ቆይታችን ይጀምራል።
በጣም አመሰግናለሁ። ስሜ ናትናኤል ከበደ እባላለሁ። የኒው ኤራ ሪሰርች እና ዲቨሎፕመንት ወይም ነርድ የሚባል የማኒፋክቸሪንግ ድርጅት መስራች እና የቴክኖሎጂ ክፍል ዋና ኃላፊ ሆኜ ነው የማገለግለው።
በጣም አመሰግናለሁ ናትናኤል እንግዳይ ስለሆንክ። ኒው ኤራ ወይም ደግሞ ነርድ ምን አይነት ስራዎችን ነው የሚሰራው? እስቲ ከዛን ጀምር።
ነርድ ያው ምን እንደሚሰራ ለመረዳት መጀመሪያ የተመሰረተበትን ምክንያት ማየት በጣም ጠቃሚ ነው እያስባለኝ እና አብዛኛውን ጊዜ ኢንጂነሪንግ በኢትዮጵያ ውስጥ በጣም ብዙ ተማሪ ይማራል። በኢንጂነሪንግ ግራጁዌት የሚያደርጉ ተማሪዎች አሉ። ኢንጂነሪንግ ላለንበት ጊዜ በጣም መሰረታዊ ዓለም ለደረሰበት ስልጣኔ በጣም መሰረቱ ብለን ማየት የምንችለው የቴክኖሎጂ ዘርፍ ነው። ኢንጂነሪንግ በጣም ብዙ ለኛ ሀገርም ለአረብም ኮንትሪቢዩት ማድረግ የሚችልበት አቅም ትኩረት ተሰጥቶታል ብለን አናስብም ነበር። በተለይ የኢንጂነሪንግ ከትምህርት አሰጣጥም ጀምሮ እና ደግሞ በኢንጂነሪንግ ዘርፍ የተመረቁ ተማሪዎች ከኢንጂነሪንግ ዲፓርትመንት ወደ ስራዋንም በሚሄዱ ጊዜ ሀገራችን ያባለችበት ሁኔታ ኢንዱስትሪዎች በጣም ብዙ ስላልተስፋፉ ኢንዱስትሪዎች ውስጥ ገብተው ስራ የማግኘት እድላቸው በጣም ያነሰ ነው። በዚህም በጣም ብዙ ኢንጂነሮች ሞራላቸው እንዲነካ ሆኗል። አሁንም አብዛኛውን ጊዜ የሚባል ነገር አለ፣ ኢንጂነሪንግ መማር ስራ እንደማይገኝ፣ ኢንጂነሪንግ መማር እንደማጥፋት እንደሆነ ታየ ነገር አለ። ሶ እኛ ይህንን አናምንበትም። ኢንጂነሪንግ በጣም ለሰው በተለይ አሁን ላለንበት ሀገሪቷ ላለችበት ፖይንት ለኢትዮጵያ በጣም የመጀመሪያው ችግር የምንፈታበት መፍትሄ ነው ብለን እናስባለን እና ይህንን ደግሞ ኢንጂነሮች ያላቸውን አቅም የሚያሳዩበት ዩኒቨርሲቲዎችም ተምረው ጨርሰው ከወጡ በኋላ ስራ ለመፍጠርም ለመመራመርም የኢንጂነሪንግ ሀሳቦች ፈጠራዎችንም ለማምጣት የሚያስችል ቦታ የላቸውም። አብዛኛውን ጊዜ ያለው ኮሚኒቲ ውስጥም ያለው ሪሶርስ ወይም ግብአቶች ለእንደዚህ አይነት ፈጠራዎች ብዙ የተዘጋጁ አይደሉም። ዩኒቨርሲቲዎች ውስጥ ራሱ ያሉት ላብራቶሪዎች ብዙ ጊዜ በኢንጂነሪንግ ተማሪዎች ራሱ አክሰስ የሚደረጉበት ታይም በጣም ሪር ነው። ምርምር ከሌለ ሰው ካልተመራመረ የሰው ኃይላችንን ከምርምር ለሚያስፈልጉ ግብአቶች ጋር ካላገናኘን አሁን እንደምናደርገው ሁል ጊዜ ሌላ ሀገር ሰው ተመራምሮ ያመጣውን ቴክኖሎጂ እያመጣን በከፍተኛ ዋጋ የእነሱን ምርምር ፋንድ እያደረግን እኛ በጥሬ ዕቃ ኤክስፖርት እያደረግን ሁል ጊዜ ይሄ ደግሞ እኛን ወደታች እነሱን ወደ ላይ እያደረገ ይሄዳል። ስለዚህ ለምርምርን ሪፕሬዘንት የሚያደርግ ወይም የሚወክል የግል ተቋም መሆን አለብን ብለን የተነሳ ነው።
አጀማመሩ እንዴት ነው? መቼ ነው የጀመራችሁት? ስንት ሆናችሁ ነው የጀመራችሁት? እስቲ ወደዚህ ሀሳብስ እንዴት መጣችሁ?
እኔ በፊልዴ ኤሮናውቲካል ኢንጂነሪንግ ነው የተመረኩት እና አንድ ጊዜ ከጓደኛዬ ጋር ከዩኒቨርሲቲ አንድ ጊዜ ሰው ከወጣ በኋላ የሆነ ሀሳብ ሲኖረው ያንን ሀሳብ ለመስራት የሚሄድበት ቦታ የለውም። እኔ አንዱ ቪክተም ነበርኩኝ እዚህ ወይም እኔ አንዱ ራሱ ፐርሶናሊ። ስለዚህ ለመፍጠር የማስባቸውን ነገር ለመፍጠር ያው ከዩቲዩብ ያየሁትን ፕሮጀክቶች ሊኖሩ ይችላሉ። ግን እነዚህን ፕሮጀክቶች ስኬል አድርጎ ሰው ጋር እንዲደርስ በደንብ ፕሮዳክት አድርጎ ለማውጣት አንደኛ ቺም ያስፈልጋል። በጣም ያለ ቺም አይሆንም። አሁን ያለንበት ጊዜ አንድ ሰው የፈለገ ጂኒየስ የፈለገ ተአምር ለቲም መስራት ካልቻለ፣ ሞቢላይዝ ማድረግ ካልቻለ ዓለም ከኛ መርጠው ፕሮዳክት ጋር መወዳደር አይችልም። ስለዚህ ያ ኮሚኒቲ ያስፈልጋል እና ደግሞ ያንን ኮሚኒቲ እና ያንን ቲም ደግሞ ሪሶርስ ያስፈልጋል የሚለው ነገር ለእኔ ለችግሩ ስለታየኝ በጊዜው ከነበረ ፓርትነሪ ምናስቤቶ የሚባል ፓርትነር አለኝ ከሱ ጋር ይህንን ኮንቨርሴት እናደርግ ነበረ ብዙ ጊዜ እና በምን ጊዜ እንደዚህ ብለን ከምናስብ ለምን እኛ ራሳችን በትንሹ ላብ አንጀምርም አንቀጥ ብለን እንግዲህ ቀለል አድርገን እንደ ላብ ነገር የጀመርነው ልክ መጀመሪያ ስንጀምረው ኮቪድ ሂት አደረገ። ስለዚህ ኮቪድ ልክ ሂት ሲያደርግ የቤት ቢሮ ተከራይተን ላባችን ሊዘጋብን ሆነ። ከሰው መውጣት አይችልም ና ከኮቪድ ጋር የተያዘ ፕሮጀክት መስራት አለብን ብለን የመጀመሪያውን ፕሮጀክታችንን የሜካኒካል ቬንቲሌተር ሪቨርስ ኢንጂኒር አድርገን ከዛ በኋላ ያው እንደ ማንኛውም ስታርታፕ ችንን ሰርቫይቭ ለማድረግ ሪሰርቻችንን ፋይናንስ ለማድረግ ሁልጊዜ እኛ ብራንድ ሪፕሬዘንት የሚያደርገው ሪሰርቻችንን ራሳችን ፈንድ ማድረግ አለብን። ሪሰርቻችን ራሱ ፈንድ ማድረግ የሚችለው የራሱን ኮሚኒቲ ውስጥ ያለ ሱ ፕሮብለም ኮሚኒቲ ውስጥ ባለ አቅም ሪሶርስ ለኮሚኒቲ በሚመጥን ነገር ሶልቭ ማድረግ አለብን ብለን ፕሮጀክቶች ከሰዎች መቀበል ጀመርን። ትንንሽ አውቶሜሽን መስራት ጀመርን፣ ፕሮጀክቶች መስራት ጀመርን፣ ዲዛይኖች መስራት ጀመርን። በእነዚህ የምናገኛቸውን ብሮች ደግሞ ተመልሰን እቃዎች ማስመጣት፣ እቃዎች መግዛት ጀመርን። እቃ ሲኖረን ኖራችን እየኖረን መጣ። ነገሮች እያሳደግን እንግዲህ አሁን ያለንበት ቦታ ደርሰናል ማለት ነው።
እንዳየሁት ከሆነ በማህበራዊ ሚዲያ ገጻችሁ ላይ ለወጣቶችም በነጻ የተለያዩ ትሬኒንጎችን ትሰጣላችሁ። ለምህንድስና ተማሪዎች ሰመር ካምፕ የሚባለውንም ስታዘጋጁ ነበረ። እናንተ ጋር ሲመጡ የሚያገኟቸው ኮርሶች፣ አገልግሎቶችና ሀሳቦች ምንድን ናቸው? ምን ያህልስ ተቀባይነቱ አለው?
ፍላጎት በደንብ አለ። ትምህርት ብለን አይደለም የምናየው፣ ሪሶርስ ነው ብለን የምናየው። ቅድም እንደነገርኩሽ የእውቀት ችግር አለ ብዬ አላስብም። በዚህ ኤራ ሁሉም ሰው ኮምፒውተር ላይ የሚፈልገውን ነገር መማር ይችላል። እኛ የተለየ የምናውቀው ነገር አለ። ሰው እኛ ጋር የሚመጡ ሰዎች አብዛኞቹ የሃይስኩል ተማሪዎችም አሉ፣ የዩኒቨርሲቲ ተማሪዎችም አሉ፣ ማስተርስ የጨረሱ ሰዎች አሉ፣ ብዙ ሰዎች አሉ። እና የእውቀት ሼር ማድረግ እርስ በርስ አንድ የአንደኛው ታላ ኤክስፐርቲዝ ወይም አንደኛው በጣም የጎበዘበትን ለአንደኛው አብሮ እንዲሰራ ቲም እንዲፈጥሩ ያ ቲም ደግሞ ፕሮጀክት እንዲሰራ ትምህርት ሳይሆን ፕሮጀክት ቤዝድ የሆነ ትሬኒንግ እንለዋለን። ፕሮጀክት ሆን ቤዝድ የሆነ ትሬኒንግ ማለት ፕሮጀክት ነው የምንሰጣቸው። ሰው ግሩፕ ፎርም እንዲያደርጉ፣ ስለ ፕሮጀክቱ እንዲያጠኑ፣ እንዲያውቁ፣ እኛ የሚያስፈልገውን ሪሶርስ እንድናቀርብላቸው፣ እኛ የምናውቀውን እንድንሰጣቸው፣ እንድናስረዳቸው፣ ቀድሜን ያወቅነውን እርስ በርስ ደግሞ ቀድሜ ያወቁትን አብረው እንዲረዳዱ ካደረግን በኋላ ፕሮጀክት እንዲሰሩ እናመቻቻለን። ከዛ የሚቀጥለው ትሬኒንግ ደግሞ ሲመጣ እዛ የደረሰበትን ፕሮጀክት እንዳዲስ ሳይሆን እዛ ላይ ተጨማሪ ነገር እንዲጨምርበት እያለ እያደገ እኛ እውቀቱን ማኔጅ እያደረግ ነው ወደ ፕሮዳክት ወደፊት ለመቀየር ነው የምናስበው ማለት ነው። ይህንን በሚሆንበት ጊዜ ልክ ቅድም እንዳልኩት ሰው ሪሶርስ ስለሌለው ላቦች የተለመዱ ስላልሆኑ ፐብሊክ ስፔሶች ላይ እንደነዚህ አይነት ላቦች የተለመዱ ስላልሆኑ በጣም ኤክሳይተር በሚሆኑት ኢንፋክት ዩኒቨርሲቲ ውስጥ የሚማሩ ተማሪዎች ራሱ ይህንን አክሰስ ማድረግ የማይችሏቸውን የመመራመሪያ ኪመንቶች እኛ ጋር መተው ስለሚያገኙ በጣም ኤክሳይትድ ይሆናሉ።
አሁን ያላችሁበት ደረጃ ምን ይመስላል? በቀጣይስ ምን ለመስራት አስባችኋል?
ሮቦቲክስ ላይ ነው አሁን እየሰራን ያለ ነው። ሮቦቲክስ እና አርቲፊሻል ኢንቴሊጀንስ ላይ ሀገራችንን ማስጠራት እንፈልጋለን። ኢትዮጵያ ውስጥ የተሰራ ዝም ብሎ አሁን ኢትዮጵያ ውስጥ በሚባለው ደረጃ ሳይሆን በዓለም ደረጃ ማስጠራት የሚችል ስቴት ኦፍ አርት የሆነ ቴክኖሎጂ ዴቨሎፕ የማድረግ ቪዥን ያለን። ስለዚህ በሮቦቲክስ ላይ ሮቦት አርም ይባላል። ሮቦት አርሞች አራት አይነት ሮቦት አርሞች አሉ። አርቲኩሌትድ የሚባል ሮቦት፣ ስካራ የሚባል፣ ዴልታ ታይፕ የሚባል እና ካርቴዥን የሚባል አይነት ሮቦቶች አሉ። አንማንድ ኤሪያል ቬክል እና አንማንድ ግራውንድ ቬክልስ የሚባሉ አሉ። እና በእነዚህም ደግሞ ከሶፍትዌር ሳይድ አርቲፊሻል ኢንቴሊጀንስ ጨምረንበት እነዚህም ፕሮዳክቶች ማውጣት ነው ሀሳባችን። በሁሉ ጊዜ የምለው ትልቅ ማጋዘን ውስጥ ተስላ ላይ ስፔስኤክስ ላይ እንደምናውቀው ኢትዮጵያ ውስጥ ፋይነስት የሚባሉ ትልልቅ ኢንጂነሮችን 24 ቀን ትልልቅ ፕሮጀክቶችን መስራት ነው። በዚህ ብቻ ሊሚትድ ይሆናል ብለን አናስብም። በእኛ እይታ ብቻ እኛን ድርጅት አንገምተውም። ራይል ኢንጂነሪንግ በቃ ምናምን እየተባለ በጣም ዲስኢንፎርሜሽን ነው አድግ የማይሆና በጣም የሚገራረሙ ኢንጂነሮች ኢትዮጵያ ውስጥ አሉ። ድምጻቸውን ማሰማት አለባቸው። በዚህ አጋጣሚ እኔ ራሱን ማቃቸው ሰዎች ለፕሮፌሽኑ ዲፌንድ ማድረግ አለባቸው። የሚገራረም ስራ የሚሰሩ ወጣቶች አሉ። ትልልቅ ፕሮፌሽናሎች አለም ላይ የሚጠሩ ሰዎች አሉ። እና እነዛ ሰዎች አሁን ከረንትሊ ኢንጂነሪንግ ገብንም ጥቅም እንደሌለው ተደርገው የሚታይበት ታይም ላይ የመጣን ስለሆነ ስፔሻሊ በወጣቱ እኛ ባለንበት ከተማ ውስጥ ይህንን ነገር ውስጥ በአስተሳሰብ ደረጃ ራሱ የእኛ ብራንድ ሪፕሬዘንታቲቭ የሆነ ስታንድ አፕ ፎር ኢንጂነሪንግ እሱ ነው ጎራችንም።
እሺ ናትናኤል፣ ስለነበረን ቆይታ እጅግ አብዝቼን አመሰግነው።
እኔም በጣም አመሰግናለሁ።
ከጋቢና ጋር ናችሁ ያላችሁት። ቆይታችሁን ከኛ ጋር ለማድረግ ስለወደዳችሁ አብዝተን እናመሰግናለን። አለምነህ ተሻለ ነዋሪነቱን በደቡብ ኢትዮጵያ ያደረገ ወጣት የግብርናና የአካባቢ ጥበቃ ባለሙያ ነው። የቤተሰብ ግብርና በተሰኘው መርሃ ግብሩ በየአመቱ 1000 ያህል ቤተሰቦችን ዘመናዊ ግብርናና ከተፈጥሮ ጋር የተስማማ አኗኗር ብልሃትን ለማስተማር አቅዷል። ይህን ለማሳካት ከተጠቀምባቸው መሳሪያዎች መካከል አንዱ ማህበራዊ መገናኛዎች ናቸው። ወጣቱ የተለያዩ ግብርና ነክ ልምዶቹን በማህበራዊ ሚዲያዎች እያጋራ ይገኛል። ይህን ጥረቱን በተመለከተም ሀሳቡን ለመስማት ሀብታሙ ስዩም አነጋግሮት ነበር። በዚህ ሳምንት ቆይታቸው ቀጥሎ ይቀርባል።
እኔ ስሜ አለምነህ ተሻለ እባላለሁ። ወተር ሶርስ ኤንድ ኢንቫይሮንመንታል ኢንጂነሪንግ ከአርማ ዩኒቨርሲቲ የመጀመሪያ ዲግሪ አለኝ። ከዛ በመቀጠል በዲቪ 3 ሃይድሮኤሌክትሪክ ፓወር እና በአባይ ከሶስት አመት ያላነሰ ጊዜ እዛ አሳለፍኩኝ። ከዛ በመቀጠል ቀጥታ አሁን የቤተሰብ ግብርና ቤዝ ፎር ፋሚሊ አግሪካልቸር ወደ ተባለው ኢኒሽቲቭ እስክመጣ ድረስ ላለፉት 7 አመታት በዚህ ፕሮጀክት ላይ ነው የቆየሁት።
በጣም አመሰግናለሁ አለምነህ። የቤተሰብ ግብርና መርሃ ግብር ወይንም እንቅስቃሴ መቼ ነበረ የተጀመረው? እንዲጀመርስ ምክንያት የሆነው ጉዳይ ምን ነበረ?
የቤተሰብ ግብርና የሚለውን እንቅስቃሴ ከመጀመሪያችን በፊት ሆሳና አካባቢ ባህድያ ዞን ወጩ ምርት ወይም የእንሰት ምርት በደንብ ይመረት ነበር እና እሱን የቆጮውን በቀላሉ 180 ኪሎ ግራም በሰዓት ማጣራት የሚችል ማሽን ቤዝን ነች የኢንጂነሪንግን እውቀት በመጠቀም ለተጠቃሚዎች ለማድረስ ከኢትዮጵያ የአእምሮ ጥበቃ ጽሕፈት ቤት በማስመዝገብ በሱ ስራ ነበረ ስራውን የጀመርነው። በመቀጠል እንግዲህ የዚህ የቆጮ ፕሮሰስ የማድረግ የማጣራት እና ለገበያ የማቅረብ ሁኔታ ትንሽ ሰፋ ያለ ዲፓርትመንት ማዋቀርን እና በደንብ ማስተዋወቅን የሚጠይቅ ነገር በመሆኑ እሱ ላይ እየሰራን እያለን ኮቪድ ተከሰተ። በመሀል ኮቪድ ከመከሰቱ በፊት እንዳጋጣሚ በ2019 ያንግ ወተር ሶሉሽን የሚባል ብራሰልስ ስለሚገኝ የኢስት አፍሪካ ኤዲሽን እሱ ላይ ተሳትፈን ነበር እና ልክ ያንን ተሳትፌ ከምስራቅ አፍሪካ 10 ፌሎዎች ናቸው ዩጋንዳ ላይ ኢንቴንሲቭ የሆነ ትሬኒንግ ሲዋስ የሚባል ምስራቅ ሚድል ኢስት ላይ የሚገኝ ድርጅት ነው ቴክኒካል ፓርትነሩ። ከነሱ ጋር በመሆን ትሬኒንጉን ወስደን እንደተመለስን ኮቪድ ተከሰተ። በኮቪድ ሲከሰት እንግዲህ ይሄ የቤተሰብ ግብርና የሚለው ሀሳብ ከዲላይት ቆጮ ብለን ከጀመርነው ኢኒሽቲቭ ጋር አብሮ መሄድ ስለነበረ እና በደንብ እየዳበረ የመጣ ሀሳብ ስለነበረ የጂኦግራፊ ሳይወስ ነው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሆል ኢትዮጵያን ሊያካልል የሚችል ፕሮጀክት እንደሆነ ስናምን ወደዚህ ስራ ገባን ማለት ነው።
ማህበራዊ መገናኛዎችን በመጠቀም ግብርናን የሚመለከቱ ጉዳዮችን ታነሳሳላችሁ። ስለምን ጉዳዮች ምክር ሰጣችኋል? ስለ የትኞቹ ዘመናዊ አሰራሮችስ ለተከታዮቻችሁ እውቀት ለማካፈል ሞክራችኋል የሚለው ለናሙና ያክል የተወሰኑትን ብትነግረን።
በዋናነት እንደምናደርገው ይሄ ኢንተግሬትድ ሶሊድ ዌስት ማኔጅመንት የሚባሉ ወይም ወተር ሃይጂን ሳኒቴሽን የሚባሉ ዋሽ ኢንተርቬንሽኖችንም ጭምር ነው የምንሰራው። እዚህ ላይ ምርጥ ተሞክሮች አፍሪካ ውስጥ የነበሩትን ለምሳሌ አፍሪካ ኪወር ጋርደኒንግ በርካታ የአፍሪካ ሀገራት ውስጥ ተሰርቶ ጥሩ ውጤት ያመጣ ቴክኖሎጂ በመሆኑ እሱንም እኛ እናስተዋውቃለን። ሬዝ ቤድ ጋርደን እና ስኩዌር ፉት ጋርደኒንግ የሚባሉ አሁን በአሜሪካን፣ በአውሮፓ እና እንዲሁም በካናዳ በደንብ እየተጠቀሙ ያሉ ቴክኖሎጂ ነው። በነገራችን ላይ ከዚህ በፊት በምናመርተው ሳይሆን በትንሽ ቦታ በርካታ ውጤት በማምጣት ከግቢ ውስጥ የምናወጣውን ውሃ ቆሻሻ በመጠቀም ኮምፖስት በማድረግ ውጤታማ የሆነ ስራ መስራት፣ እሱም ብቻ ስራውን ብቻ መስራቱን ሳይሆን ያንን ደግሞ ወስዶ ለተጠቃሚ መሸጥ የሚለውንም ሀሳብ ጭምር ነው። ምክንያቱም እኛ ባጠነነው ጥናትና በዚህ ሆሳና አካባቢ እና አንዳንድ ከተማዎችን ዞር ዞር ብለን ገበያዎችን ለማየት ስንሞክር ዋነኞቹ የዚህ ጉዳይ ተዋናይ ሆኖ የምናገኛቸው ሴቶች ናቸው። እንግዲህ እነዚህ ሴቶች እነሱ ጫንቃ ላይ ነው ሁሉ ነገር የወረደው። ወስዱ አትክልትን መሸጥ፣ አትክልትን ለገበያ ማቅረብ በርካታ ቦታዎች ላይ የተለመደ አይደለም። ጥሩ ተሞክሮች ከተማ አካባቢ ይታያሉ። አዲስ አበባ አካባቢ፣ አዋሳ እና ትልልቅ ከተሞች ላይ ጥሩ ጥሩ ነገሮችን እናያለን። ነገር ግን ይሄ ስራ በደንብ ተስፋፍቶ ግቢ ውስጥ ሰው ያመረተው ምርት ወደ ገበያ ማቅረብ የሚችልበት መንገድ ባሉ ቼን ላይም መስራት እንዳለብን ስለሚሰማን ነው። እንግዲህ የቤተሰብ ግብርና ሆሊስቲክ የሆነ አፕሮች ነው። ኢንተግሬትድ ሶሊድ ዌስት ማኔጅመንት የሚባለው ከኢንተግሬትድ ሶሊድ ዌስት ማኔጅመንት ትልቁን ቦታ የሚይዘው ከቤት ውስጥ የወጣውን ቆሻሻ ኮምፖስት ማድረግ፣ ውሃውን ማለት ያለንን ሀብት በመጠቀም ቆሻሻ ውሃንም ለኮምፖስቱ በመጠቀም አትክልት ማምረት፣ ያንን አትክልት ገበያ ላይ መሸጥ ኢኮኖሚውንም ቡስት ያደርጋል ማለት ነው። ስለዚህ ክላይሜት ላይ ያለውንም ችግር እየፈታን ሰዎች ምግብ እየተመገቡ እንዲሁም ገንዘብ እያገኙ ጤንነታቸውን እየጠበቁ የሚኖሩበትን መንገድ አንድ ላይ አድርጎ የያዘ ሀሳብ ነው።
በተለይ ወጣቶችን በግብርና ዘርፍ እንዲነቃቁ የተለያዩ መላዎችን እንዲያውቁ በማድረግ ረገድ ይሄ የማህበራዊ መገናኛ አውታር ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለህ ታስባለህ?
የማህበራዊ ሚዲያ ጠቀሜታ በጣም በርካታ ነው። ለምሳሌ ያህል አሁን አንተና እኔ እንድንተዋወቅ ወይም ይህን ኢንተርቪው እንድሰጥ ምክንያት የሆነው ይሄ ማህበራዊ ሚዲያ ነው። በእርግጥ ለረዥም ጊዜ አልጠቀምም ነበረ። ቅድም እንደነገርኩ ያንግ ወተር ሶሉሽን 10 ፌሎሽን ከምስራቅ አፍሪካ ኢትዮጵያን ወክ የሚነበር ከሄድኩት እና 10ችንም እንገናኝበት አንድ ግሩፕ ክሬት ሲደረግ ትንሽዬ ግሩፕ ነች፣ የምንገናኝበት የምናወራበት ሀሳብ ፕሮጀክታችንን የምናዳበርበት አንድ ግሩፕ ክሬት ሲደረግ ነው ለመጀመሪያ ጊዜ ፌስቡክ የከፈትኩት እኔ ከዩኒቨርሲቲ ከረዥም ጊዜ ቆይታ በኋላ ማለት ነው። 2004 ላይ ነበረ ፌስቡክን ያጠፋሁት። ከዛ በኋላ ልጠቀመው ምክንያቱም ጊዜን እንዲወስድብኝ አልፈልግም ነበረ እና ልምምድም እንዲሆን ስላልፈለግኩ ልክ ነገሮች ሀሳቦቼ በመስመር ሲይዙልኝ የማህበራዊ ሚዲያን ለመጠቀም ቻልኩኝ። ያን ባደረግኩ ሰዓት እንግዲህ አቅሙን አየው ታኒ ለመስጠት የሚከብዱ ከአቅም በላይ የሆኑ ነገሮች እንዳሉና የዛ ዘርፍ ባለሙያ ለመሆንም ስለምረዳ አንድ ነገር ላይ ብቻ ራስን ለማሳደግ እጥራለሁ። ያ ሶሻል ሚዲያ ወይም የማህበራዊ ሚዲያ የሚባሉ ሚዲያዎች የበርካታ ሰዎች ህይወት እንዲቀየር አቅም እንደሆነ አሁን ተረድቻለሁ። አሁን ራሱ ከአንተ ጋር ያለው አብዛኞቹ ከአዲስ አበባ፣ ከጎንደር፣ ከባህር ዳር፣ ከአዋሳ፣ ከሆሳና ስለ ዘር ስላለባቸው ችግር በስልክም ምንም እያገኙ የሚያወሩበት አጋጣሚ አለ። ሀሳቦችን እኛ ጋር ያለውን ነገር ለማካፈል ሀገራችንን ለመቀየር ወጣቱ ተነቃቅቶ ምግብ አምርተን ከድህነት የምንወጣበት መንገድ ላይ ለመስራት ትልቅ ሚዲያ ይጫወታል። ትልቅ ፋይዳ አለው።
እንግዲህ ዛሬ አለምነህ፣ እኔ እናንተ በምንነጋገርበት አፍታ የዓለም መሪዎች ዓለምን እያስጨነቀ ስለሚገኘው የአየር ንብረት ለውጥና ተያያዥ ጉዳዮች እየመከሩ ይገኛሉ፣ በግብጽ ማለት ነው። አንተ ደግሞ ከግብርናው ጎን ለጎን የከባቢ ሁኔታ ጥበቃ ላይም ትሰራለህ። ወጣቶች በዚህ ቀን እንዲያስቡት ከአካባቢ ጥበቃ ጋር የተገናኘ ሀሳብ ስጥ ብትባል አጽንኦት ልትሰጠው የምትችለው ጉዳይ ምንድን ይሆናል?
እኔ እዚህ ላይ አንድ ነገር ነው ማለት የምፈልገው፣ ምናልባት ይሄ የዓለም የአካባቢ ለውጥ ሁኔታ አንዳንዴ የሌሎች ሰዎች አድርገን የምናስብበት ሁኔታ ይኖራል። አንድ ዓለም ነው ያለን፣ እኛ በርስ የተገናኘን ሰዎች ነን። እኔ አንድ ምክር ወይም አንድ ነገር በልብት ላይ ሙዝን የመሰለ ጣፋጭ አትክልቶችን የመሰሉ ደስ የሚሉ ነገሮችን ለሰጠች ምድር የእኛ ምላሽ ምንድን ነው? እኔ እንደ ራሴ ወይም እንደ ግለሰብ ለዚሽ ምድር ሸክም ነኝ ወይስ አይደለሁም? ይሄ እያንዳንዱ ሰው መጠየቅ ያለበት ጥያቄ ነው። መሪው እንደ መሪ፣ ፖሊሲ ሜከሮች እንደ ፖሊሲ ሜከሮች፣ ሳይንቲስቶች እንደ ሳይንቲስቶች ማድረግ የምንችለው ነገር አለ። የሚበላ ልጅ የትም ባይቀር ግዴታውን እየተወጣ ነው። ፕላስቲክ የሚያመርት የፕላስቲክ ፋብሪካ ባለቤት እንዴ እኔ እኮ የምጥለው ፕላስቲክ ሪሳይክል መደረግ አለበት ብሎ ካሰበ እየተወጣ ነው። መንግስትን የመንግስት አካል ላይ መሪ ሆኖ የሚሰራ ሰው ሐሳቦች ሲመጡ ወደ ፖሊሲ አውርዶ ደግሞ ህዝብን ወይም አገርን ወይም ችልምድን የማያጠፋ ነገር ሲያደርግ ያም ግለሰብ የራሱ ተወጣ ማለት ነው። እንደ ማጠቃለያ እኔ ለሀገሬ ሸክም ነኝ ወይስ በረከት ነኝ? ይህንን ጥያቄ ሁሉ ሰው ከጠየቀ ለአካባቢው አንድ ምላሽ መስጠት የሚችልበት መንገድ አለ ብዬ አስባለሁ።
እጅግ በጣም አመሰግናለሁ። አለምነህ ተሻለ የቤተሰብ ግብርና ስለተሰኘው መርሃ ግብር፣ በአጠቃላይ ደግሞ ማህበራዊ መገናኛዎችን በመጠቀም ስለ ግብርና፣ ስለ አካባቢ ጥበቃ የምትሰጣቸውን ሀሳቦች በተመለከተ ስላካፈልከን ነገር ሁሉ በእጅጉ አመሰግናለሁ። መልካም እድል እንዲገጥምህም እመኝልሃለሁ።
እኔም አመሰግናለሁ። እግዚአብሔር ይስጥልህ።
የመጨረሻው ዘገባችን ደግሞ ከዶክተር ደራርቱ ጋር ያስተዋውቀናል። ዶክተር ደራርቱ ነጋሽ ሴት ተማሪዎችን የንጽህና መጠበቂያ ቁሳቁሶች እንዲቀርብላቸው የሚያስችል ተነሳሽነትን ያቋቋመች የሕክምና ዶክተርና የዩኒቨርሲቲ መምህርት ናት። ዶክተር ደራርቱ ይህን ስራ የጀመረችው ተማሪዎች የንጽህና መጠበቂያ ለመግዛት አቅም ስለሌላቸው ትምህርታቸውን ሲያቋርጡ በመመልከቷ ነው። እስካሁን ድረስም 3000 የሚሆኑ ተማሪዎችን አግዛለች። ስለ ጥረቷ የበለጠ ለመረዳት ሚካኤል ገብረመድህን በዚህ ሳምንት አነጋግሯል ነበር። ቆይታችሁ ይቀጥላል።
አመሰግናለሁ ዶክተር ደራርቱ። እስኪ ራስሽን በማስተዋወቅ እንጀምር።
እሺ። እኔም አመሰግናለሁ ገብረምኬ። ዶክተር ደራርቱ ነጋሽ እባላለሁ። በሰላሌ ዩኒቨርሲቲ መምህርና በሰላሌ ዩኒቨርሲቲ ኮንፈረንስ ስፔሻላይዝድ ሆስፒታል ጠቅላላ ሐኪም ነኝ።
በጣም ጥሩ። በወር አበባ ወቅት ትምህርት ለሚያቋርጡ ተማሪዎች የንጽህና መጠበቂያ እያሰባሰብሽ ነው ምትረጃቸው እና ሀሳቡ እንዴት መጣ? እንዴት ጀመርሽው ይሄን እንቅስቃሴ?
እኔ የምሰራው ያው እንደ ነገር ሰላሌ ዩኒቨርሲቲ ነው። ሰላሌ ዩኒቨርሲቲ የሚገኘው ከአዲስ አበባ 114 ኪሎ ሜትር ርቃ በምትገኝ ፊቼ ነው የምትባል ከተማ ነው። እዛ በምሰራበት ወቅት በተለያዩ አጋጣሚዎች የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ላይ የመሄድ አጋጣሚ ነበረኝ እና በዛ መምህራንን ተማሪዎችን ሳዋራ ተማሪዎች ትምህርት ከሚቀሩባቸው ምክንያቶች አንዱ በወር አበባ ጊዜ የወር አበባ መቀበያ እቃዎችን አለማግኘት እንደሆነ ሲያወሩ ሰማሁኝ። በሌላ ጊዜ ደግሞ ፌስቡክ ላይ እንደዚህ በገጠር ላሉ ህጻናት ተማሪዎች ሞዴስ ሲሰጥ እንደ እርዳታ አየሁኝና ይሄ ችግር ነው ለካ የሚለውን በማሰብ ሀሳቡን ጀመረ።
ብቻሽን ነው ምሰሪው ወይስ አብረውሽ የሚንቀሳቀሱ ጓደኞች ወይ ሌሎች ተባባሪዎች አሉሽ?
ብቻዬን ነበር እንደተነሳሽነት የጀመርኩት። አብረውኝ የሚሰሩ ጓደኞች ያሉኝ በዲስትሪቢሽን ላይ የሚያግዙን ከዞን ትምህርት ቢሮም ከኔ ጓደኞችም አሉ። በ2014 ላይ ጀግኒት ሙቭመንት የሚባል ነበር። ከእነሱ ጋር በመተባበር ለዩኒቨርሲቲያችን ፕሮፖዛል አስገባን እንደዚህ ያን ያህል ተማሪዎች እንዲረዱልን እና በመጀመሪያው ዙር ለ1400 ያህል ሴት ተማሪዎች የሚታጠቡ ሞዴሶችንና ፓንቶችን መስጠት ችለን ነበር። የዛን ውጤት ፎሎ ስናደርግ ተማሪዎቹም በጣም ደስተኛ ናቸው። ትምህርታቸውን እንዳይቀሩ የተሻለ ነገሮችን እንዳገኙ ነገሩን። መምህራንም ጥሩ ነገር እንደሆነ ስለነገሩት ያንን በመቀጠል ለሁለተኛ ዙር የኔ ልደት በማስመልከት ነበረ ሶሻል ሚዲያ ላይ ካምፔን የጀመርነው። በዛ ጊዜ ደግሞ ከ460 በላይ ተማሪዎች ስለሆኑ አገኘን መግዣ የሚሆነውን ብር። በብር ነበር ያዋጡልን ሰዎች የዛን ጊዜ። ያንን በገጠር ላይ ለሚገኙ 5 ትምህርት ቤቶች ሰጠን፣ የሁለተኛውን ዙር ማለት ነው።
አሁን ምን ያህል ተጠቃሚዎች አሏችሁ? ለምን ያህል ተማሪዎች እርዳታ አድርጋችኋል? ወይ የትምህርት ቤቶቹ ቁጥርስ የሚታወቅ ከሆነ?
ይሄንን ስራ ከጀመርን 2 ዓመት ሆኖናል። በሁለት ዓመት ውስጥ ከ3000 በላይ ሴት ተማሪዎችን ማገዝ ችለናል። የምንሰጣቸው ሞዴስ ደግሞ እንደዚህ ኖርማሊ ብዙዎቻችን እንደምናውቀው ዩዜን ተጠቅመው የሚጥሉት አይነት ሳይሆን የሚታጠብ ሞዴስ ነው። ይሄ የሚታጠበው ሞዴስ ለ2 ዓመት ያገለግላታል አንዲት ሴት ከሰጠናት በኋላ። ለዛ ሞዴሱንና ምናልባት ፓንት የሌላቸው ካሉልን አብረን ፓንት እያደረግን እንሰጣቸዋለን።
ውጤቱንስ ተጽዕኖውን እንዴት ነው የምታዩ?
ውጤቶቹን የምናየው አንድም ስንሰጣቸው ተማሪዎችን አስተያየት እንቀበላለን። እንዴት እንደሚጠቀሙት ከነገርናቸው በኋላ ካሳየናቸው በኋላ ምን አይነት ከዛሬ ምን ያጋጥማቸው እንደነበር እንጠይቃለን እና ብዙዎቹ የሚነግሩን የሚጠቀሙት ጨርቅ እንደሆነ እና የወር አበባ ጊዜ በሚሆንበት ጊዜ ከጨርቁ አልፎ ልብሳቸውን ከነካ ትምህርት ቤት ውስጥ የሚያያቸው ሰዎች ሊስቁባቸው ስለሚችሉ ወደ ትምህርት ቤት እንደማይመጡ በዛ ቀናት ምናልባት ከ3-5 ቀናት በወር ውስጥ ላይመጡ እንደሚችሉ ይነግሩናል። አንዳንዶቹ ደግሞ በጣም ገጠር የሆኑት ቦታዎች ላይ ቤተሰቦቻቸው የወር አበባ መቀበያ እቃዎችን እንደ ቅንጦት ቃለም ያወጣው ወይም እንዳስፈልጊ ነገር አያያቸውምና ያ ነገር ያስቸግራቸው እንደነበር ይነግሩናልና አመስግነውን እኛም ወደፊት ለሌላ ሰው እንደዚህ ደርሳለን እናንተ አስተባችሁ ምን ስለመጣችሁ እናመሰግናለን ብቻ የተለያየ አስተያየቶችን ሰጡናልና ያ በጣም ደስ የሚል ነገር ነው። ፊታቸው ላይ የሚታየው ደስ ይላል። አንዳንድ ጊዜ ወላጆችን እናገኛለን በዳይሬክተሮች በኩል በመምህራን በኩል መልእክት ይልኩልናል ካላገኙት እና ያ በጣም ደስ የሚል ስሜት አለው።
በምን መልኩ ነው እገዛም ያደርጉላችሁ ከጎናችሁ ያሉት ተባባሪዎች?
አሁን ላይ ባለን ያው በሶሻል ሚዲያ በሚነለቀው ማስታወቂያ እያዩ ኮንታክት ያደርጉና በፌስቡክ በሊንክዲን እና በዋትስአፕ ላይ ያገኙና በዛ ያዋሩን በብር መርዳት የሚፈልጉ ለዚህ ስራ ብቻ ይከፈት ነው አካውንት አለ በዛ ይረዱናል። አንዳንዶች ደግሞ እጃቸው ላይ ያለ የሞዴስ ይኖራቸዋል ያንን ሞዴስ ይፈጥናል እሱንም ዲስትሪቢዩት እናደርጋለን። አንዳንዶች ደግሞ በራሳቸው ይሄ ማስያ ማሽን ያላቸው ቤታቸው ውስጥ የሚሰፉ አሉ የሚታጠበው ሞዴስ ራሱ እሱን ደግሞ ሰፍተውም የሚሰጡን አሉ።
ምን ያህል ነው የሚሰጧቸው? ለምን ያህል ጊዜ ሲበቃቸዋል?
አራት የሚታጠቡ ሞዴሶች ነው። እነዚህ አራት ሞዴሶች 8 ሌየሮች አሏቸው ከጨርቅ የተሰሩ። አንድ ደግሞ ዋተርፕሩፍ ሌየር አለ ደሙን ወደ ልብሳቸው እንዳያስተላልፍ። ስለዚህ እነዚህ አራት ሞዴሶች እየታጠቡ ለሁለት አመታት ያገለግሏቸዋል ማለት ነው። ላንዲት
አሁን እንቅስቃሴው ምን ይመስላል?
ዘንድሮ ባለን መረጃ አዲስ አሁን 2014 መጨረሻ አካባቢ በወሰድ ነው ዳታ መሰረት ለ2015 ነበርኛ መስራት የፈለግነው 6000 ያህል ሴት ተማሪዎች ይሄንን ዳታ የሚፈልጉ እንዳሉ ከዞኑ ያደረሰን ደብዳቤ አግኝተናል። ለዛም እየተንቀሳቀስን እንገኛለን። አንድ ሴት አንድ ሞዴስ ላንዲት ሴት የሚል ቻሌንጅ በመጀመር ያንን ቻሌንጅ በተለያዩ ሶሻል ሚዲያዎች ፕሮሞት በማድረግ ሰዎች በገንዘብ የሚረዱናሉ በአይነት የሚረዱናሉ። እኛ ይሄኛውን ነገር ማስቀጠል የምንፈልገው ቀጣይነት እንዲኖረውና ተማሪዎቹን አንዴ ብቻ ረስተህ ዝም ከማለት ቀጣይነት ያለው ነገር ማድረግ ስለሆነ ውጪ ካሉ ሌሎች ድርጅቶች ጋር እየተነጋገርን እዚህ ማምረት የምንችልበትና ተማሪዎቹ በአቅራቢያ ማግኘት የሚችሉበትን ነገር በማመቻቸት ላይ እንገኛለን። ኤንጂዎችን አሁን ላይ እየፈለግን ነው። ልጆቹ በዛው አካባቢ በአካባቢያቸው ከሚያገኙት ነገር ሞዴሱን መስራት እንዲችሉ ከተለያዩ ድርጅቶች ጋር እየተነጋገርን ጥሩ ውጤት ላይ ነን። እስካሁን መንገድ ላይ ነን መሀል ላይ።
ከዚህ ባሻገር እንደው ቀደም ተቃቅፈሽዋል ማህበረሰቡ ዘንድ ግንዛቤው እንደሌለ ነግረሽኛልና እነሱስ ራሳቸው ግንዛቤ ያላቸው?
ተማሪዎቹ በጀንደር ክለቦች ትምህርት ቤቶች ውስጥ ባሉት ጀንደር ክለቦች እንዲንቀሳቀሱና እርስ በርስ እንዲማማሩ መምህራን በተለይ እንዲረዷቸው መልእክት ያስተላልፈን እናልፋለን በየትምህርት ቤቶቹ ስንሄድ።
አመሰግናለሁ ዶክተር ደራርቱ ነጋሽ።
እኔም በጣም አመሰግናለሁ ገብረ ሚካኤል። አመሰግናለሁ። If you see me smiling, smiling's what I do. Baby, when I'm smiling, my smile's just for you.
አድማጮቻችን ስለነበረን ቆይታ እጅግ እያመሰገንን የእሁድ ምሽት ታህሳስ 4 2015 ዓ.ም የጋቢና ቪ መሰናዶን እዚህ ላይ ፈጸምን። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ለዛሬ እዚህ ላይ ፈጸምን። ደህና ደሩ። But even shallow waters feel like medicine on a spoon. So take my hand and smile under the milkwood moon. And baby, let's just, baby, let's just, baby, let's just become like you.